የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ መጋቢት 14 2013 ዓ.ም ዝግጅታችን ጀመረ።
የኢትዮጵያን ድንበር ተሻግሮ ኢትዮጵያ ውስጥ እንቅስቃሴ ያደረገ በእኛ ህዝብ ላይ በጥፋት በሚገለጽ ማንኛውም መንገድ የሚያደርጋቸውን ጥፋቶች አንቀበልም። ይህን ማንቀበለው የኤርትራ ስለሆነ አይደለም፣ የእኛ ወታደርንም አንቀበልም። ዘመቻው በግልጽ ከተለዩ ጠላቶቻችን ጋር ነው እንጂ ከህዝባችን ጋር አይደለም።
ጠቅላይ ሚኒስትር አብይ አህመድ ዛሬ በህዝብ ተወካዮች ምክር ቤት ካሰሙት ንግግር እየተቀነጨበ ነው የሰማችሁት። የምክር ቤቱን ውሎ በተመለከተ ዘገባ አለን። በሰሜን ሸዋ ዞን አጣዬ ከተማ የተጀመረውን ጥቃትና ግጭት የተመለከተም ዘገባ እናስደምጣችኋለን። በኢትዮጵያ የአሜሪካ አምባሳደር ጌታ ፔሲና ሌሎች የኤምባሲው አባላት ወደ ትግራይ ክልል ተጉዘው ከክልሉ ጊዜያዊ አስተዳደር ጋር ተወያይተዋል። እነዚህንና ሌሎች ዘገባዎችን በምሽቱ ቅንብር እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። ጠቅላይ ሚኒስትር አብይ አህመድ የኤርትራ ወታደሮች ድንበር ተሻግረው ትግራይ ክልል እንደሚገኙ ለመጀመሪያ ጊዜ በይፋ ተናግረዋል። የኤርትራ መንግስት ኢትዮጵያ ውስጥ ያሉ ወታደሮቹን ለማስወጣት የብሔራዊ ደህንነት ስጋት አለብኝ ማለቱንም ጠቅላይ ሚኒስትሩ ገልጸዋል። ማናቸውም ወንጀል የፈጸመ ወታደር ተጠያቂ ይሆናል ሲሉም አክለው ተናግረዋል። ኢትዮጵያ ውስጥ ይፈጸማሉ ስለሚባሉ ጥፋቶች የተዛቡና ኢፍትሃዊ አመለካከቶች እንዳሉም ገልጸዋል። ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ያደረጉትን ንግግር የተመለከተ ዘገባ በምሽቱ አብይ ርዕስ ይቀርባል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ጌታ ፓሲ ወደ ትግራይ ክልል በትናንትና ሁለት ተጉዘው ጉብኝት አድርገዋል። አምባሳደሯ በጉብኝታቸው ከክልሉ ጊዜያዊ አስተዳደር፣ ከተቃዋሚ የፖለቲካ ፓርቲዎችና ከእርዳታ ሰጪ ድርጅቶች ኃላፊዎች ጋር መወያየታቸውን የዩናይትድ ስቴትስ ኤምባሲ አስታውቋል። ሙልጌታ ጽብሃ ከመቀሌ አጭር ዘገባ አስተላልፏል።
አዲሷ የአሜሪካ አምባሳደር ጌታ ፓሲ በመቀለ ከተማ ተገኝተው በትናንትናው ዕለት ባካሄዱት ጉብኝት ከክልሉ ጊዜያዊ አስተዳደር ስራ አስፈጻሚ ዶክተር ሙሉ ነጋ ጋር ተገናኝተው ውይይት ማካሄዳቸው የአሜሪካ ኤምባሲ ያወጣው መረጃ ያሳያል። በክልሉ በጦርነት ምክንያት የደረሰው የሰብአዊ ቀውስ አሁንም ያለበት ሁኔታ ማብራሪያ እንደተሰጣቸው ተገልጿል። አምባሳደሯ ለትግራይ ክልል የሰብአዊ እርዳታ አሜሪካ $52 ሚሊዮን ያደረገችው ድጋፍ ዳግመኛ ገልጸዋል። አምባሳደር ፓሲ በጦርነቱ ምክንያት በክልሉ ውስጥ ተፈናቅለው የሚገኙ ዜጎችም በመቀለ ከተማ ጎብኝተዋል። በዩኤስኤድ የሚደረግ ድጋፍ ስራም አምባሳደሯ አይተዋል። ከሲቪል ማህበረሰብ ተቋማት ጋር ባደረጉት ውይይት በክልሉ የሲቪል ማህበረሰብ ስራዎች መልሶ ማቋቋም ስራ አሜሪካ እንደምታግዝም አረጋግጧል። በክልሉ ከሚገኙ የተቃዋሚ ፓርቲ አመራሮች ጋርም በወቅታዊ ጉዳይ ያላቸው እይታ ለማወቅ ውይይት ማካሄዳቸው ተገልጿል። አምባሳደር ፓርቲ በቅርቡ ከሌሎች አገር አምባሳደሮች ጋር በመምጣት በመቀለ ከተማ ተገኝተው ጊዜያዊ አስተዳደር አመራሮች ጋር ውይይት አካሂደው ነበር። በትናንትናው ዕለትም ከአሜሪካ ኤምባሲ ስራ አመራሮች ጋር ያደረጉት ውይይት አስመልክቶ ከክልሉ ጊዜያዊ አስተዳደር ተጨማሪ መረጃ ለማግኘት ያደረጉት ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም።
ሙልጌታ ጽብሃን ለዘገባው አመሰግናለሁ። የአውሮፓ ህብረት በኤርትራ የሀገር ውስጥ ጉዳይ መስሪያ ቤት ላይ የጣለውን ማዕቀብ የኤርትራ መንግስት አውግዞታል። ብርሃነ በርሀ ከአስመራ ተከታዩን ዘገባ አስተላልፏል።
የአውሮፓ ህብረት የሚኒስትሮች ምክር ቤት በኤርትራ ላይ ያሳለፈው ውሳኔ መሰረት የለሽና አንቃፊ ውሳኔ ነው ሲል የኤርትራ መንግስት አጥብቆ ተቃውሞታል። ይህ በኤርትራ ብሔራዊ ደህንነት ጽህፈት ቤት ላይ ያነጣጠረው የአውሮፓ ህብረት ውሳኔ ለሌላ ድብቅ ዓላማና አጀንዳ ተብሎ የተፈበረከ ክስ እንደሆነ በመጥቀስ አውሮፓዊ ህብረት ይህን ውሳኔ ለማሳለፍ ህጋዊና ሞራላዊ ስልጣን የለውም ሲል የኤርትራ ውጭ ጉዳይ ሚኒስቴር ውሳኔውን ተቃውሞታል። በመግለጫው የሞተ የወያኔ ጁንታ ተብሎ የተጠቀሰውን ህወሓትን ለማዳን ይሁን ወደ ስልጣን ለመመለስ የአፍሪካ ቀን የተጋረጡበትን ፈተናዎች ለመግጠምና ተቃላይና ዘላቂ ትብብርን ለማራመድ እያካሄደ ያለውን ከፍተኛ ጥረት ለማዳከም በእልህ ሲሰራ ቆይቷል ሲል የኤርትራ የውጭ ጉዳይ ሚኒስቴር በመግለጫው የአውሮፓ ህብረትን ከሷል። መግለጫው አያይዞም የአውሮፓ ህብረት በኢትዮጵያና ኤርትራ መካከል እንቅፋት ለመፍጠር ኤርትራን አላማ ያደረገ ከንቱ ሲል የገለጸው ሙከራዎችን ሲያካሂድ መቆየቱን መግለጫው ጠቅሷል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
በኢትዮጵያ የኮቪድ-19 ዜና ስናልፍ ከጤና ጥበቃ ሚኒስቴር ዕለታዊ የወረርሽኙ ይዞታ መረጃ ባገኘነው መሰረት በትናንትናው ዕለት 6922 ሰዎች ተመርምረው 1537 ሰዎች ላይ ኮሮና ቫይረስ መገኘታቸውን ያመለክታል። በትናንትናው ዕለት በኮቪድ-19 ሳቢያ በሀገሪቱ የ15 ሰዎች ህይወት ማለፉንም የሚኒስቴሩ መረጃ ያመለክታል። በኮቪድ ምክንያት እስካሁን ለህልፈት የተዳረጉት ህሙማን ቁጥር በድምሩ 2674 መድረሱን፣ በጠቅላላው ለቫይረሱ መጋለጣቸው በምርመራ የታወቀላቸው ሰዎች ደግሞ 188902 ደርሰዋል። ከዚያ ውስጥ 37655ቱ አሁንም ቫይረሱ እንዳለባቸውና 148571ዱ ያገገሙ መሆናቸውን መረጃው ጨምሮ አመልክቷል። ኮንጎ ሪፐብሊክ ውስጥ እሁድ ዕለት ከተካሄደው ምርጫ በከፊል ይፋ የሆነው ውጤት እንደሚያሳየው ፕሬዝዳንቱ ዴኒስ ሳሶ ንጉዌሶ ለአራተኛ የስልጣን ዘመን ሊያሸንፉ ሳይሆን አይቀርም። የፕሬዝዳንቱ ዋናው ተፎካካሪ የነበሩት ጊ ብሪ ፓርፌኮሌላ በኮቪድ-19 ምክንያት በምርጫው ዋዜማ ህይወታቸው ማለፉ ይታወሳል። ፕሬዝዳንታዊ ምርጫው በእርጋታና በሰላማዊ መንገድ በመከናወኑ እንኳን ደስ ያላችሁ ሲሉ የአፍሪካ ህብረቱ ታዛቢ ቡድን መሪ ዴሊየታ መሐመድ የደስታ መግለጫ አስተላልፈዋል። ምርጫው በሰላም መጠናቀቁ የኮንጎ ሪፐብሊክን የዲሞክራሲ ክንዋኔዎች ያጠናክራል ሲሉም አክለዋል። ናይጄሪያ ውስጥ የተጠለፉ ተማሪዎች እንዲለቀቁ ለመጠየቅ ሰልፍ የወጡ ተቃዋሚዎች ትናንትና ወደ ሰሜናዊዋ ካዱና ከተማ የሚያስገባውን አውራ ጎዳና ዘግተው ድምጻቸውን ሲያሰሙ ውለዋል። የሀገሪቱ የጦር ኃይል ከአስር ቀናት በፊት የተጠለፉ 180 ተማሪዎችና የትምህርት ቤት ሰራተኞችን አስለቅቋል። ሆኖም አሁንም ታጣቂዎች ቁጥጥር ስር ያሉ 39 ተማሪዎች ስላሉ እነሱን አስለቅቁ ብለው ነው ሰልፍ የወጡት። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ያሏትን አጋርነቶች ከኔቶ ሸሪኮቿ ጋር ላላት አጋርነት ዋናውን ቅድሚያ ሰጥታ መልሳ ለመገንባት የምትፈልግ መሆኑን የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን ተናግረዋል። የውጭ ጉዳይ ሚኒስትር ብሊንከን ብረሰልስ ላይ ከኔቶ ማለት ከሰሜን አትላንቲክ ቃል ኪዳን ድርጅት ዋና ጸሐፊ ስቶልተንበርግ ጋር ሆነው ለጋዜጠኞች በሰጡት ቃል የባይደን አስተዳደር ለኔቶ አጋርነቱ ባለው ቁርጠኝነት በጽናት ቆመዋል ብለዋል። ከዚያም የውጭ ጉዳይ ሚኒስትሩና የኔቶ ዋና ጸሐፊው ወደ ሚኒስትሮች ጉባኤ ከማቅናታቸው አስቀድመው ውይይት አካሂደዋል። ስቶልተንበርግ በሰጡት ቃል የአዲሱን የዩናይትድ ስቴትስ አስተዳደር አቀራረብ በደስታ ተቀብለነዋል ብለው ለአትላንቲክ ተሻጋሪ ግንኙነቶች መጀመር ልዩ እድል የሚፈጥር ነው ብለውታል። በዩናይትድ ስቴትስ በትናንትናው ምሽት ኮሎራዶ ክፍለ ግዛት ቦልደር ከተማ በሚገኝ የምግብና ሸቀጣሸቀጥ መደብር ውስጥ በተተኮሰ ጥይት 10 ሰው መገደሉን ፖሊስ አስታውቋል። የቦልደር ከተማ ፖሊስ አዛዥ ማሪስ ሄሮልድ ትናንት ማታ ለጋዜጠኞች በሰጡት ቃል ከተገደሉት መካከል አንደኛው በመደብሩ ጥይት የሚተኩስ ሰው አለ የሚሉ ሪፖርቶች በወጡበት ጊዜ መጀመሪያ በስፍራው የደረሰው ፖሊስ ኤሪክ ታሊ መሆኑን ገልጸዋል። የጀግንነት ተግባር ፈጽሞ ያለፈ ሲሉ ሟቹን ፖሊስ አወድሰውታል። ጥቃቱን በመፈጸም የተጠረጠረ አንድ ሰው በቁጥጥር ስር መዋሉን የገለጹት የፖሊስ አዛዡ ምርመራው ቢያንስ 5 ቀን ሊወስድ እንደሚችል ነው የገለጹት። የቦልደር የወረዳ አቃቤ ሕግ ማይክል ዶርቲ የጥቃቱ ምክንያት ይህ ነው ብሎ ቸኩሎ በግምት መናገር አይቻልም ብለዋል። አያይዘውም እንደ ወትሯቸው ምግብ ሊገዙ ከቤታቸው የወጡ ሰዎች አሁን በቁጥጥር ስር በዋለው አጥቂ እጅ ህይወታቸው ተቀጥፏል። ለዚህ ጥቃት ሰለባዎችና ለኮሎራዶ ህዝብ ፍትህ እንደሚሰጥ ቃል ገባላችኋለሁ ብለዋል። የጥቃቱን ሰለባዎች የመለየቱና ቤተሰቦቻቸውን የማርዳቱ ሂደት መቀጠሉን ባለስልጣናቱ በትናንቱ ጋዜጣዊ መግለጫቸው አስታውቀዋል። በዓለም አቀፍ የኮቪድ-19 ዜናዎች የኦክስፎርድና አስትራዜኒካ የኮቪድ ክትባት ውዝግብ ገጥሞታል። የመድኃኒት ኩባንያው የኮቪድ-19 ክትባቱን ፍቱንነት አስመልክቶ በሰጠው መግለጫ ላይ ያቀረበው የክትባቱ ሙከራ መረጃ ጊዜው ያለፈበት መረጃም ሳይታከልበት አልቀረም ሲል አንድ ዋና የዩናይትድ ስቴትስ የመድኃኒት ቁጥጥር አካል ስጋቱን ገልጿል። አስትራዜኒካ ትናንት ሰኞ ባወጣው መግለጫው ክትባቱ በኮቪድ-19 ምክንያት ሆስፒታል እስከ መግባት በሚያደርስ ደረጃ በጽኑ መታመምን 100% እንደሚከላከል፣ ብዛት ያላቸው ተሳታፊዎች ያካተቱ የክትባቱ የመጨረሻ ምዕራፍ ሙከራዎች አረጋግጠውልናል ነው ያለው። ይህንኑ ተከትሎ የዩናይትድ ስቴትስ ብሔራዊ የአለርጂና የተላላፊ በሽታዎች ተቋም የምክክር ክንፍ የሆነው የአሃዛዊ መረጃዎችና የደህንነት ቁጥጥር ቦርድ ዛሬ ማለዳ በጉዳዩ ላይ መግለጫ አውጥቶበታል። ቦርዱ በመግለጫው የብሪታንያና የስዊድኑ የመድኃኒት ኩባንያ ስለ ክትባቱ ፍቱንነት ያልተሟላ ግንዛቤ ሊሰጥ የሚችል መረጃ ሳይኖርበት አይቀርም ነው ያለው። አስትራዜኒካ በትናንቱ መግለጫው ስለ ጸረ ኮቪድ ክትባቱ ውጤታማነትና ለጎን የጤና ጠንቅ ስጋት የማይደቅን ስለመሆኑ ከድምዳሜ የደረሰው ዩናይትድ ስቴትስ ውስጥ ከ30,000 በላይ ሰዎች ባሳተፈ ሙከራ ውጤት ላይ ተመርኩዞ እንደሆነ አስታውቆ ነበር። የዩናይትድ ስቴትሱ ነጻው አማካሪ ቦርድ በበኩሉ ስለ ክትባቱ ፍቱንነት በአፋጣኝ ትክክለኛውንና ወቅቱን የጠበቀ መረጃ መስጠት ይቻል ዘንድ መረጃችሁን አብረን ለመገምገም ዝግጁ ነን ሲል አስታውቋል። በርካታ የአውሮፓ ሀገሮች ክትባቱ የደም መርጋት ያስከትላል ያሉ ሪፖርቶችን ተከትሎ ክትባቱ ለዜጎቻቸው እንዳይሰጥ መወሰናቸው ይታወሳል። የአውሮፓ የመድኃኒቶች ጉዳይ ኤጀንሲ ክትባቱ የደህንነት ስጋት በአጠቃላዩም የደም መርጋት ስጋትም ጭምር የማይደቅን እንደሆነ ማስታወቁ የሚዘነጋ አይደለም። የዓለም የጤና ድርጅትም ክትባቱ ሊያስከትል ከሚችለው የጎን ስጋት ይልቅ ጠቀሜታው እንደሚያመዝን ገልጾ ክትባቱ መከላከል መሰጠቱ እንዲቀጥል መክሯል። በመጨረሻም ዩናይትድ ስቴትስ በድንበሯ በኩል የሚገቡትን ብዛት ያላቸው ፍልሰተኞች ለመገደብ አጎራባቿ ሀገሮች በኩል መላ በመፈለግ ላይ ነች። የፕሬዝደንት ጆ ባይደን አስተዳደር በዩናይትድ ስቴትስ እና ሜክሲኮ ድንበር አካባቢ ሁኔታው ጥሩ እንዳልሆነ የሚያሳዩ ማስረጃዎችን ተከትሎ ስለ ፍልሰቱ ጉዳይ የሚነጋገሩ ባለስልጣናትን ወደ ሜክሲኮ እና ወደ ጓቴማላ አሰማርቷል። ፍልሰተኛ ህጻናት ቴክሳስ ውስጥ በሚገኝ የድንበር ጥበቃ ጣቢያ በተፋፈገ ሁኔታ መቀመጣቸውን የሚያሳዩ ፎቶዎች ወጥተዋል። ይህንኑ ተከትሎ የዋይት ሀውስ ቃል አቀባይ ጄን ሳኪ አስተዳደሩ በዩናይትድ ስቴትስ እና ሜክሲኮ ድንበር ላይ ተጨማሪ የፍልሰተኞች ማቆያ ጣቢያ መክፈትና ቀጣይ የያዛቸውን ሂደት የማፋጠን ስራ ላይ አትኩሮ እየሰራ ነው ብለዋል። ጄን ሳኪ ትናንት ለጋዜጠኞች በሰጡት ቃል ፎቶዎቹ እነዚህ የድንበር ቁጥጥር ጣቢያዎች ለህፃናት የሚመቹ እንዳልሆኑ ስንናገር የቆየነውን የሚያሳዩ ናቸው ብለዋል። ልጆች እዚያ ለረጅም ጊዜ እንዲቆዩ አንፈልግም። ያለን አማራጭ በመጡበት አስቸጋሪ ጉዞ እንዲመለሱ ማድረግ ነው። ያ ደግሞ በእኛ አስተያየት ትክክለኛ አማራጭ አይደለም ብለዋል። የቴክሳስ የሜክሲኮ አዋሳኝ ወረዳ የምክር ቤት ተወካይ የሆኑት ዲሞክራቱ ኮንግረስማን ሄንሪ ኩለር ያነሷቸውን ፎቶዎች ትናንት አክሲዮስ የዜና አውታር አውጥቷቸዋል። ልጆቹ ያሉበት ሁኔታ የመገናኛ ብዙሃን ትኩረት እንዲያገኝ ብለው እንዳወጡት ነው የምክር ቤት አባሉ የተናገሩት። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። The Voice of
ይህ ከአሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ መጋቢት 14 2013 ዓ.ም ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። ጠቅላይ ሚኒስትር አብይ አህመድ የኤርትራ ወታደሮች የኢትዮጵያን ድንበር ተሻግረው ትግራይ ክልል ውስጥ እንደሚገኙ ለመጀመሪያ ጊዜ በይፋ ተናገሩ። የኤርትራ መንግስት በኢትዮጵያ ውስጥ የሚገኙ ወታደሮቹን ለማስወጣት ብሔራዊ የደህንነት ስጋት አለብኝ ማለቱንም ገልጸዋል። ማንኛውንም ወንጀል የፈጸመ ወታደር ተጠያቂ እንደሚሆንም ተናግረዋል። በኢትዮጵያ ውስጥ ይፈጸማሉ በሚባሉ ጥፋቶች የተዛቡና ኢፍትሃዊ አመለካከቶች እንዳሉም ገልጸዋል። ጠቅላይ ሚኒስትር አብይ በህዝብ ተወካዮች ምክር ቤት ያደረጉትን ንግግር የተከታተለው መለስካቸው አማሃ ዝርዝር ዘገባውን ያስደምጠናል።
የኢትዮጵያ የህዝብ ተወካዮች ምክር ቤት 11ኛ መደበኛ ስብሰባ ላይ ተገኝተው ጠቅላይ ሚኒስትሩ በተለይ በትግራይ ክልል ስለሚታየው ፖለቲካዊ ወታደራዊና ሰብአዊ ሁኔታዎች ላይ ከምክር ቤቱ አባላት ለተነሱ ጥያቄዎች ከሰጧቸው ምላሾች መካከል እስከ ዛሬ ቁርጥ ያለ የአደባባይ መልስ ሲጠበቅ በነበረ ጉዳይ ምላሽ ሰጥተዋል። ይህን ያወሱት የኤርትራ ወታደሮች በትግራይ ክልል እየተፈጸሙ ይገኛሉ ለሚባሉ የሰብአዊ መብት ጥሰቶች ምላሽ በቀጥታ ሲሰጡ ነው።
የኤርትራ ጦር የኢትዮጵያን ድንበር ተሻግሮ ኢትዮጵያ ውስጥ እንቅስቃሴ እያደረገ በእኛ ህዝብ ላይ በጥፋት በሚገለጽ በማንኛውም መንገድ የሚያደርጋቸውን ጥፋቶች አንቀበልም። ይህን የማንቀበለው የኤርትራ ስለሆነ አይደለም፣ የእኛ ወታደርንም አንቀበልም። ዘመቻው በግልጽ ከተለዩ ጠላቶቻችን ጋር ነው እንጂ ከህዝባችን ጋር አይደለም።
በዚህ ረገድ የኤርትራ መንግስትም ተመሳሳይ አቋም እንዳለው የተናገሩት ጠቅላይ ሚኒስትር አብይ የኤርትራ ወታደሮችን በተመለከተ እየተደረገ እንደሆነ የገለጹት ንግግር ምን አቅጣጫ እንደያዘም አልሸሸጉም።
ከፍተኛ የስራ ኃላፊዎች ወደዛም ወደዚህም ልከን ስነጋገር ቆይተናል። የኤርትራ ወታደር የኢትዮጵያን ድንበር አልፎ ያለባቸው አካባቢዎችን በሚመለከት የኤርትራ መንግስት የሚያነሳው አርጊመንት ላለፉት 20 ዓመታት የኢትዮጵያ ወታደር የነበረበት ምሽግ በኢትዮጵያና በኤርትራ መካከል ድንበር መካከል የነበረበት ምሽግ ለቃችሁ ሄዳችኋል። የቲፒኤልኤፍ ኃይል ላለፉት 20 ዓመታት ከፈጸመብን በደል በተጨማሪ አሁን እንኳን ወደ ውጊያው እንድንገባ ሮኬት ተኩሶ ጋብዞናል። አሁን ደግሞ እናንተ ይህም ምሽግ ለቃችሁ ወደ መካከለኛው ትግራይ ጠላት ፍለጋ እየሄዳችሁ ስለሆነ እዚያ ስታጠቁት ተገልብጦ ወደ እኛ ሊመጣ ይችላል። የናሽናል ሴኪሪቲ ኢሹ አለብን። ለዚህ ብለን ድንበር አካባቢ ያሉትን ቦታዎች ይዘናል። ነገር ግን የእናንተ ወታደር ስራውን ለቆ ምሽጎቹ የሚቆጣጠር ከሆነ በማግስቱ እኛ የለንም፣ አንፈልግም መቆየት፣ የናሽናል ሴኪሪቲ ጉዳይ ስላለብን ነው የሚል መከራከሪያ አቅርበዋል።
ጠቅላይ ሚኒስትር አብይ ከዚህ ሁሉ በፊት ግን መንግስታቸው ሕግ የማስከበር ስራውን አከናውናለሁ በሚልበት ወቅት የኤርትራ መንግስት ያደረገውን ተግባር በእጅጉ እንደሚያመሰግኑና አገራቸውም ባለውለታ እንደሆነች ምስጢር ሊያደርጉት የፈለጉ አይመስሉም።
በመጀመሪያ ወዳጅም ጠላትም ማወቅ ያለበት የኢትዮጵያ ሕዝብና መንግስት የሀገር መከላከያ ሚኒስቴር ክህደት ተፈጽሞበት በገዛ ወገኖቹ ጥፋት ሲካሄድበት የኤርትራ ሕዝብና መንግስት ወደ እሱ የሄዱትን ወታደሮች የያዘበት ወደ ፈለጉ እንዲሄዱ የደገፈበት መንገድ የሁልጊዜም የኢትዮጵያ ውለታ ነው። ማንም አክቲቪስት ነኝ ብሎ በተናገረው የሚበላሽ ጉዳይ አይደለም። በችግር ጊዜ የእኛ ወታደሮች ከሞት ሸሽተው ሄደው የተደረገላቸውን ክብካቤ የኢትዮጵያ ታሪክ አይረሳውም። ይህን እንድንክድ፣ እንድንረሳ፣ እንድንሳደብ የሚፈልጉ ኃይሎች ሞኞች ናቸው። አናደርግም እሱ። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር።
ጠቅላይ ሚኒስትሩ በዝርዝር ካስረዱት ጉዳይ አንዱ በትግራይ ውስጥ በጦርነቱ ወቅት እና ከዚያም በኋላ እየተካሄደ በሚገኘው ስራና በሚታየው አለመረጋጋት ምክንያት ስለተፈጠሩ ገጸ ብዙ ችግሮች ነው። በዚህም ችግር የሚፈቱ ኃይሎች የመኖራቸውን ያህል ችግር የሚፈጥሩና የሚያባብሱም አሉ ብለዋል።
በትግራይ ክልልም የደረሱ ጥፋቶች አሉ። የሚጋነነው ፕሮፓጋንዳው የሚዋሸውን ትታችሁ ሴት በመድፈር ንብረት በመዝረፍ ጥፋቶች እንደተካሄዱ መረጃዎች ያመላክታሉ። ከሀገር መከላከያ ሰራዊት ጋር ሳምንት ነው የገመገምነው። ትናንት እሁድ ነው የጨረስነው። የሀገር መከላከያ ሰራዊት አባል ሆኖ በትግራይ እህቶቻችን ላይ መድፈርን መዝረፍን የፈጸመ ማንኛውም ወታደር በሕግ ይጠየቃል። እኛ ጁንታ መታን ያለው እንጂ ህዝባችን አጎሳቅላላል ይጠየቃል። ወታደር ካሸነፈ በኋላ በከፍተኛ ኤቲክስ ካልተያዘ በስተቀረ ለዘመናት የሚቀጥል ቁርሾ ሊጥል ይችላል። ለዛው ጠንከር ብለን በእኛ ሰራዊት ላይ እርምጃ መውሰድ የምንፈልገው ጀግኖችን እንሾማለን እንሸልማለን፣ ጥፋተኛ ደግሞ በሕግ እንጠይቃለን።
ይሁንና ይላሉ ጠቅላይ ሚኒስትር አብይ፣ የሚጋነነውና የሚድበሰበሰው እንዳለ ሆኖ ነጻ ናቸው የሚባሉ አካላት በጉዳዩ ላይ የሚያደርጉት ጥናት የነበረውንና የሆነው እንደሚያሳይ ጠቁመዋል።
ጥፋትን በሚመለከት ከፍተኛ የሆነ ግነት አለ፣ ፕሮፓጋንዳ አለ፣ እሱ ነባራዊ ነው። አንድም ጥፋት ካለች ግን ማስተካከያ እርምጃ መውሰድ ያስፈልጋል። በእኛ በኩል ከምናደርገው ውጭ ሰብአዊ መብት ኮሚሽን ጠንካራ ጥናቶች ሲያካሂድ ቆይቷል። በቅርቡ ሪፖርት ያወጣው ተስፋ አደርጋለሁ። ሰብአዊ መብት ኮሚሽን በሚያቀርበውና በእኛ ሪፖርት መካከል፣ ሰብአዊ መብት ኮሚሽን በሚያቀርበውና የጁንታው ርዝራዦች በሚናገሩት መካከል የቁጥር የድርጊት ዲፍረንስ ሊኖር ይችላል። አንድም ቢሆን ግን መፈጸም የለበትም። ይህም በጥንቃቄ ማየት ያስፈልጋል። የተከበረው ምክር ቤትም በአንክሮ ማንሳት ያለበት የጁንታውን ብቻ ሳይሆን ከእሱ ጋር ተያይዞ ህዝባችን እየደረሰበት ያለው መከራ የሚስተካከልበት መንገድ የእናንተን ኮንሰርን መሆን አለበት። የሚፈናቀል የሚራብ ሰው ስላለ
ጠቅላይ ሚኒስትር አብይ አህመድ በሀገሪቱ ውስጥ በተለይም ግጭት በሚታይባቸው አካባቢዎች ስለሚደርሰው በደልና የተለያዩ አካላት ስለሚሰጡት ምላሽ አንስተዋል። የውጭ መገናኛ ብዙሀን ተቋማት ዘገባዎች፣ የመንግስትና የበይነ መንግስታት አካላት፣ መንግስታዊ ያልሆኑ የሰብአዊ መብት ተሟጋጅ ድርጅቶች እስከ ዛሬ ያወጧቸውን አስተያየቶችና ዘገባዎች በመመዘን ይመስላል ከውጭ የሚነዛው ወሬ ሚዛን የጎደለው ነው ሲሉ ወቅሰዋል።
የእኛ ወታደሮች ግን በሳንጃ ተደፍረዋል። ስለ እነሱ የሚያነሳ ሰው የለም። በየከተማው ተጨፍጭፈው በመኪና ሲረገጡ ማንም ስለ እነሱ ያነሳ ሰው የለም። እንዴት ነው በአንድ አይን ስለ ሰው ልጅ የምታየው በሌላ አይን ግን ደንታ አይደለ? አላቅም። የማይካድራ ጭፍጨፋ ኦርጋናይዝድ የሆነ ኃይል በገዛ አገራቸው ዜጎች ሸቅለው የሚኖሩ ዜጎች ጨፍጭፎ፣ ያው የሚታወቅ ነው፣ ሁሉም ያየው ጉዳይ ነው። ማንም ሰው ደንታው አይደለም። ማይካድራ የተጨፈጨፈው ጭፍጨፋ እስካሁን የትም ቦታ ላይ በዛ ልክ ኢትዮጵያ ውስጥ አልተደረገም። አሁን ባለው ኦፕሬሽን አልተደረገም፣ ግን ተረስቷል። ማይካድራ ትዝም አይላቸው። የጎንደርና የባህር ዳር ኤርፖርት አሁንም እኮ ለጥገና ቢሊየንስ እየጠየቀን ያለው ጁንታ ያፈረሰው በሮኬት በእኛው ሮኬት ማንም ሰው ደንተው አይደለም። ባህር ዳር ላይ ሰው ሞቷል። ጎንደር ሮኬት ሲተኮስ እንደ ቤተሰብ ደባልቅ ላይ ያለቁ ሰዎች እንደ ቤተሰብ አንድ ፋሚሊ ያለቃል። አርሶ አደሮች ማንም ሰው ያነሳ። ኧረ የትግራዩ ይቅር፣ የትግራዩ ይቅር። ቤኒሻንጉል ላይ መተከል ዞን ስላለው ጭፍጨፋና መፈናቀል ማንም ሰው አያነሳም። ለምን? እነሱ ጥቁሮች ናቸው፣ አርሶ አደሮች ናቸው፣ ምንም ገንዘብ የላቸው፣ ፌስቡክ የላቸው፣ ሎቢ አይቀጥሩ። ምን ያስፈልጋል ስለነሱ መናገር? አንድ ሰው አይናገርም። ጩኸት ሁሉ አንድ ቦታ የሆነበት ምክንያት የአይን መንሸዋረር እንጂ የበደል ልክን አያሳይም። ይሄ ትክክል አይደለም። እኛ ቤኒሻንጉል ያለውም ትግራይ ያለው ኦሮሚያ ያለውም አማራ ያለውም ዜጋችን ሁሉ እኩል ነው። ስለ ሁሉም መብት በእኩል የምንጮው እንጂ አንድ አካባቢ ሰው ስላለ በጣም የሚጮው ሌላ አካባቢ ከሆነ አደገኛ ነገር። ይሄ ይታያል።
የሕዝብ ተወካዮች ምክር ቤት ለጠቅላይ ሚኒስትሩ ያቀረቧቸው ጥያቄዎች በፖለቲካና በሰላም ጉዳዮች ላይ ብቻ ያተኮሩ አልነበሩም። ስለ ኢኮኖሚና ማህበራዊ ጉዳዮችም ተነስተዋል። ለእነዚህ ጥያቄዎች የሰጧቸውን መልሶች ወደፊት ጠቅላላ አድርገን እናቀርባለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃን ለዘገባው እናመሰግናለን። አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በተባበሩት መንግስታት ድርጅት ስር ያሉትን ጨምሮ ወደ 13 የሚደርሱት ዓለም አቀፍ የሰብአዊ መብት ተቋማትና መንግስታዊ ያልሆኑ ድርጅት መሪዎች በትላንትናው ዕለት ባወጡት የጋራ መግለጫ በኢትዮጵያው ትግራይ ክልል ያለው የሰብአዊ መብት ጥሰት ከፍተኛ ደረጃ ላይ መድረሱን ገልጸው በተለይም ሴቶችና ህጻናት እየደረሰ ደረሰባቸው ካለው ጥቃት መታደግ የሚቻለው ዓለም አቀፉ የሰብአዊ መብቶችና ድንጋጌዎችን ሙሉ ለሙሉ መሰረት ባደረገው የተቀናጀ ጥረት ብቻ መሆኑን አስታውቀዋል። በሌላም በኩል የተባበሩት መንግስታት ድርጅት ቃል አቀባይ በዛሬው ዕለት በሰጡት መግለጫ በምዕራብና ማዕከላዊ ትግራይ በአንዳንድ አካባቢዎች ያለውን ግጭት በመሸሽ ባለፉት 2 ሳምንታት ውስጥ በ10 ሺዎች የሚቆጠሩ ተፈናቃዮች ወደ ሽሬ፣ አክሱምና አድዋ መግባታቸውን አስታውቀዋል። በምግብ እጥረት ለተጎዱ ተፈናቃዮችም መንግስት ይፋ ባደረገው የጭነት ማጓጓዣ የስምሪት ስርዓት መሰረት ወደ ስፍራው በመሄድ የሰብአዊ እርዳታ ሰጪዎች በቦታው ደርሰው የተሻለ እርዳታ እንዲሰጡ ያስቻለ መሆኑን ተናግረዋል። ይሁን እንጂ የሰብአዊ ቀውሱ አሁንም በከፋ ሁኔታ ላይ የሚገኝ መሆኑን ቃል አቀባዩ ገልጸዋል። ደረጀ ደስታ በዚህ ዙሪያ ተከታዩን ዘገባ አጠናቅሯል።
በኒውዮርክ፣ ጄኔቭና ዋሽንግተን ዲሲ የሚገኙ 13 ዓለም አቀፍ ድርጅቶች በትላንትናው ዕለት ባወጡት የጋራ መግለጫ የሰብአዊ ቀውሱ የተባባሰበት ባለው የኢትዮጵያ ትግራይ ክልል ውስጥ አስገድዶ መድፈርና ሌሎች አሰቃቂ መልክ ያላቸው የወሲብ ጥቃቶች፣ በሁሉም ሰላማዊ ዜጎች ላይ የሚደረጉ በደሎች ከፍተኛ ደረጃ መድረሳቸውን አስመልክቶ የሚወጡ ሪፖርቶች አሁንም እንደቀጠሉ መሆኑን ገልጸው ይህ መቆም አለበት ብለዋል። ድርጅቶቹ በመግለጫቸው በግጭት ውስጥ የሚገኙት መንግስታዊና መንግስታዊ ያልሆኑ ወገኖች በሙሉ በዓለም አቀፉ የሰብአዊ መብት ህጎች መሰረት ግዴታቸውን እንዲወጡ ጥሪያችንን እናቀርባለን በማለት እነዚህ ኃይሎች የሰላማዊ ዜጎችን በተለይም ሴቶችና ህጻናትን ከሁሉም የሰብአዊ ጥቃቶች እንዲጠብቋቸው፣ በተለይም ሁሉንም ወሲብ ነክ ጥቃቶች በግልጽ ማውገዝና ጥቃቶቹ በተፈጸሙባቸው አካባቢዎችም ወንጀለኞቹን ለህግ የማቅረብ እርምጃ እንዲወስዱ እንጠይቃለን ብለዋል። የጥቃቱ ተጎጂ የሆኑ ሴቶችና ህጻናት ጤንነታቸውና ማህበራዊ ደህንነታቸው፣ የፍትህ አገልግሎታቸው ከፍተኛ ችግር እየገጠመ መሆኑን ሪፖርቶቹ ያመለክታሉ ነው ብለዋል። መቀለ፣ አድግራትና ሽሬን ጨምሮ በክልል ውስጥ በሚገኙ የጤና አገልግሎት ተቋማት ላይ በተደረገ ቅኝት በተቋማቱ ደህንነት እንዲሁም በባለሙያዎች አገልግሎትና አቅርቦቶች ላይ ከፍተኛ ጉድለቶች መፈጠራቸውን ያሳያሉ ብለዋል። በትግራይ ክልል በሚገኙ 106 የጤና ተቋማት ላይ በተደረገው የመጀመሪያው ቅኝት እንደ አውሮፓ አቆጣጠር ከታህሳስ 2020 እስከ 2021 ድረስ 70 ከመቶ የሚሆኑ የጤና ተቋማት ተዘርፈዋል፣ 30 ከመቶ የሚሆኑት ወድመዋል፣ አሁን በትግራይ ስራ ላይ የሚገኙት 13 ከመቶ ብቻ ናቸው ብለዋል። በክልሉ ካሉት 264 ተቋማት መካከል ከሁለት ሶስተኛ በላይ የሚሆኑት በአብዛኛው የሚሰሩ ሳይሆን የጤና አገልግሎት መቋረጥ የደረሰባቸው መሆኑን በመግለጫው ተመልክቷል። በተቋማቱ ለህፃናት የሚሰጠው የክትባት አገልግሎት 28 ከመቶ ብቻ መሆኑም የተገለጸ ሲሆን የተመጣጠነ ምግብ አቅርቦት ህክምናም 29 ከመቶ ብቻ መሆኑም ተጠቅሷል። በክልሉ አስገድዶ መድፈርና ከወሲብ ጥቃት ለተረፉት የሚደረገው የህክምና አገልግሎት የሚሰጥበት ተቋም አንድ ብቻ እንደሆነና በወሊድ መከላከል አገልግሎት የሚሰጠው ተቋምም የሚሰራው በግማሽ አቅሙ መሆኑን የድርጅቶቹ ዘገባ አስታውቋል። ቀጥተኛ የጤና አገልግሎት ተደራሽነት አለመኖሩ ቀድሞውንም ለደህንነታቸው ስጋት ላይ በነበሩት ሴቶችና ህጻናት ላይ ከፍተኛ ተጽዕኖ ፈጥሯል ያለው መግለጫ ብዙዎች ሰላማዊ ሰዎች ለደህንነታቸው በመስጋት ባልተጠናቀቁ ወይም በፈራረሱ ህንጻዎች ውስጥ ተጠልለው እንደሚገኙ የዓለም አቀፍ ድርጅቶቹ መግለጫ አስታውቋል። መጠለያዎቹ ለሴቶችና የወንዶች መጸዳጃ ስፍራዎች የተለዩባቸው ባለመሆናቸው በጾታ ላይ የተመሰረተ ጥቃትና ለተላላፊ በሽታዎች መጋለጥና መስፋፋት ምክንያት እንደሆኑም ተብራርቷል። ለነዚህ ሰብአዊ ቀውሶች ምላሽ ለመስጠት በሁሉም መስክ የተቀናጀ ጥረትን ይጠይቃል ያለው የድርጅቶቹ መግለጫ በመጀመሪያ ደረጃ የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር የተካተቱበት በትግራይ ተፈጸሙ የወሲባዊ ጥቃቶች ላይ ገለልተኛ የሆነ ምርመራ መጀመሩ አስፈላጊ ነው ብለዋል። መግለጫው በመቀጠል የሰብአዊ ድጋፍ ተደራሽነት አስፈላጊ ነገር ነው ካለ በኋላ የእርዳታ ድርጅት ሰራተኞች የግጭቱና በጥቃቱ ሰለባ በሆኑ በሁሉም የኢትዮጵያ አካባቢዎች መድረስ አለባቸው ብሏል። እነዚህ ገጠራማ የሆኑ የትግራይ አካባቢዎችን ጨምሮ ትላልቅ ከተሞችን እንዲሁም በቤንሻንጉል ጉሙዝ፣ በኦሮሚያ፣ በደቡብ ብሔር ብሔረሰብና ህዝቦች፣ በአማራ ክልልና በግጭት ምክንያት የተፈናቀሉ ዜጎችን በሚያስተናግዱ የመጠለያ ጣቢያዎችን የሚያጠቃልል ይሆናል ብለዋል። በትግራይ ክልል የእርዳታ ሰራተኞችና አቅርቦቱን ለማዳረስ አስመልክቶ ከቅርብ ጊዜ ወዲህ ለውጦች ቢኖሩም መደረግ የሚኖሩባቸው በርካታ ነገሮች አሁንም እንዳሉ መግለጫው አመልክቷል። በመጨረሻም በትግራይ ክልል በተለይም ለሴቶችና ህጻናት የሚደረገው እርዳታ የተሟላ የሚሆነው ዓለም አቀፉ የሰብአዊ መብቶችና ህጎችን ሙሉ ለሙሉ መሰረት ባደረገው የተቀናጀ ጥረት ብቻ መሆኑን አስታውቋል። በሌላም በኩል የተባበሩት መንግስታት ድርጅት ቃል አቀባይ ፋራን ሀቅ በዛሬው ዕለት በሰጡት ዕለታዊ መግለጫቸው በምዕራብና ማዕከላዊ ትግራይ በአንዳንድ አካባቢዎች ያለውን ግጭት በመሸሽ ባለፉት ሁለት ሳምንታት ውስጥ ብቻ በአስር ሺዎች የሚቆጠሩ ተፈናቃዮች ወደ ሽሬ፣ አክሱምና አድዋ መምጣታቸው አስታውቀዋል። በምግብ እጥረት ለተጎዱ ተፈናቃዮችም መንግስት ይፋ ባደረገው የጭነት ማጓጓዣ የስምሪት ስርዓት መሰረት ወደ ስፍራው በመሄድ የሰብአዊ እርዳታ ሰጪዎች በቦታው ደርሰው የተሻለ እርዳታ እንዲሰጡ እያስቻለ መሆኑን ተናግረዋል። ምንም እንኳ አንዳንድ ችግሮች ቢኖሩም ወደ 140 ሺህ ለሚሆኑ ስደተኞች አስቸኳይ እርዳታዎችና የመጠለያ ስፍራዎች የተሰጣቸው ሲሆን ወደ 360 ሺህ ለሚሆኑ ደግሞ የንጹህ መጠጥ ውሃ ማግኘታቸውን ቃል አቀባዩ ተናግረው፣ ይሁን እንጂ ግን አሁንም በክልሉ ያለው የሰብአዊ ቀውስ አሳሳቢ ነው ብለዋል። አድማጮቻችን፣ መግለጫውን አስመልክቶ በተባበሩት መንግስታት የኢትዮጵያ መንግስትን ተወካይን ለማግኘትም ሆነ የኢትዮጵያ መንግስትን ምላሽ ለማካተት ያደረግነው ሙከራ ያልተሳካ መሆኑን እንገልጻለን።
ደረጀን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ፖለቲከኞች የመጡበትን አካባቢ ችግር ብቻ በማጉላት ለዘመናት የዘለቀን የህዝቦች አንድነት አደጋ ላይ እንዳይጥሉ በሰከነ መንፈስ ሊቀሳቀሱ ይገባል ሲሉ ጠቅላይ ሚኒስትር አብይ አህመድ አሳሰቡ። ዛሬ ከተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽ የሰጡት ጠቅላይ ሚኒስትሩ በከሚሴና በሰሜን ሸዋ አካባቢዎች ለተከሰተው ግጭት ምክንያቱ ፖለቲከኞች ናቸው ብለዋል። መስፍን አራጌ ዘገባ አለው።
የህዝብ ተወካዮች ምክር ቤት 11ኛ መደበኛ ስብሰባ ዛሬ ሲካሄድ ጠቅላይ ሚኒስትር አብይ አህመድ ትኩረት ከሰጡባቸው ነጥቦች አንዱ በቅርቡ በአማራ ክልል ሰሜን ሸዋ ዞን አጣይ አካባቢ ተቀስቅሶ እስከ ከሚሴ ድረስ በተስፋፋው ግጭት ዙሪያ ነበር። ለሰዎች ሞት፣ ለንብረት ውድመት፣ ለአካል ጉዳትና መፈናቀል ምክንያት የሆነውን በከባድ ጦር መሳሪያ የታገዘ ግጭት እንዲባባስ ያደረጉት ፖለቲከኞች እንጂ ህዝቡ ለዘመናት በአብሮነት እየቆየ ነው ሲሉ ገልጸዋል።
ከሚሴ ጋር የሚያያዘው ትናንት ሙሉ ቀን ማታም እስከ ምሽቱ ሰዓት በዚህ ጉዳይ ነበር ነው አንዱ ችግር። የከሚሴ አካባቢ የኦሮምኛ ተናጋሪዎች ስታገኝ በቃ ኦሮሞዎች አለቁ፣ የአማራ ልዩ ኃይል ጨፈጨፋቸው የሚል ሪፖርት ሚመጣው። የአማራው አካባቢ ደግሞ ሰው ሪፖርት ሲያደርግ እዛ ጋር ሸኔ የሚባል ኃይል ጨፈጨፈ ነው የሚለው። እኔ መለስኩላቸው፣ የከሚሴ ህዝብ የወሎ ህዝብ ነው። የወሎን ህዝብ አይጨፈጭፍም፣ የወሎን ህዝብ አይጨፈጭፈውም፣ ወንድሙ ነው። መሀል እያገባ የምናባላ እኛ ነን። ህዝቡ ሳንፈጠር ነበር፣ ወደፊትም ይኖራል። በዚህ ሂደት የገደለ ያቆሰለ ካለ በህግ ይጠየቃል። ነገር እንዳይፋፋም እንስራ፣ አናባብሰው፣ ጥሩ አይደለም። ለወሎ ህዝብ ከከሚሴ በላይ በእምነትም በባህልም በታሪክም የሚቀርበው ማንም የለም። ከሚሴም እንደዚሁ። ከሚሴ ከወሎ ውጭ ብቻውን ግንጥል ጌጥ ነው። እነዚህ አንድ ህዝቦች ናቸው። በሰከነ መንገድ ሁለቱም ጋር ሰው እንዳይጎዳ፣ ሁለቱም ጋር ክፍፍል እንዳይፈጠር፣ አንድ ነው ተከባብሮ ወደ ልማት እንዲሄዱ ማድረግ ነው የሚጠበቅብን። በዚህ ብንሄድ ነው መከላከያም ልዩ ኃይልም ልዩ ኃይል የራሱን ህዝብ መጨፍጨፍ እንዴት ያደርጋል? የራሱ ህዝብ እኮ ነው። ከጨጨፋ በኋላ እኮ መልሶ የአማራ ክልል ነው። እንደዚህ አይነት በጣም ወደ ጫፍ የሄደ ነገር ሰከን ብሎ ማየት ጠቃሚ ይሆናል። ጠቃሚ የሚሆነው ሰክነን ሞት መቀነስ ነው። ሁሉም ኢንፍሌትድ የሆነ ነምበር ነው የሚናገረው። በእያንዳንዱ ሞት ውስጥ ትግራይ ስትሄዱ አክቹዋል የሚሰማው ሪፖርትና የሚነገረው ይጋነናል። ጉቡን ስትሄዱ ይጋነናል። በየቦታው እንደዛ ነው። ሰው የራሱን ብቻ ጠበቃ ሆኖ ስለሚቀር አይጠቅመንም።
በህዝቦች መካከል በሚቀሰቀሰው ግጭት ተጠቃሚው ጠላት ነው የሚሉት ጠቅላይ ሚኒስትር አብይ ፖለቲከኞች በሰከነ መንፈስ እንዲያስቡ ተማጽኗዊ ጥሪ አስተላልፈዋል።
ሰላም ያስፈልጋል። የጋራ ልማት ያስፈልጋል። በኦሮሞና በአማራ መካከል ወሎም ይሁን ወለጋ፣ ሸዋም ይሁን የሆነ ጎጃም ግጭት ካለ ጠላት ይጠቀማል እንጂ ኦሮሞም አማራም አይጠቀም። ይህን አስቦ ረጋ ብሎ በትብብር በሰከነ መንገድ ማየት ይሻለናል። እባካችሁን በዘር መባላት በእምነት መባላት አይመጥነንም። ታሪካችን አይደለም፣ አይፈይድም። ጥፋት ያስከትላል። ለጠላቶቻችን ሲሳይ ያደርገናል። ጥንቃቄ እናድርግ። ይህን የምታራግቡም ኃይሎች እባካችሁን ኢትዮጵያን በማባላት ጥቅም አታገኙም። ሰክናችሁ ለማየት ሞክሩ። ተነስ አማራ፣ ተነስ ኦሮሞ የምትሉ ኃይሎች ጥንቃቄ አድርጉ። እነዚህ ኃይሎች ተነስተው ቢባሉ በጣም ብዙ ጥፋት ይካሄዳል። ጥቅም የለውም። በሰከነ መንገድ ማየት ለሁሉ ይበጃል። መንግስት አስፈላጊውን የሚችለውን ሁሉ ከህዝቡ ጋር ሆኖ ያደርጋል። ችግር የሆነብን ግን እዚህም ሰዓት እኛ ሰዓት እያጠፋን መቼ ነው ሌላውን ስራ የምንሰራው? በየአካባቢ እያንዳንዱ ዜጋ ሰላም ለማምጣት ችግር እንዳይፈጠር ተባባሪ ሆኖ መስራት ይጠበቅበታል እንጂ 1 ሚሊዮን ጦር የለንም። እኛ ያለን ጦር ሁሉ ቦታ ልንበትነው አንችልም። ይህን ታሳቢ ያደረገ ስራ እንሰራለን እናንተም ደጋፊ ሁኑ።
መንግስትም ሰላም ለማስፈን አስፈላጊውን ሁሉ ያደርጋል ያሉት ጠቅላይ ሚኒስትር አብይ ህዝቡ ከጎናቸው እንዲቆም ጥሪ አስተላልፈዋል።
በከሚሴም በፌደራልና በክልል ኮሚቴዎች አዋቅረን ልከናል። ይረጋጋል፣ ህዝቡ መረጋጋት ያቀበታል። እኛ ማጋጋሉን ከተውን ይሰክናል። ለነበረው ጥፋት ደግሞ ሁሉም በህግ ይጠየቃል። ለጥፋቱ ልክ ማለት ነው እና በሰከነ መንገድ ብናየው ጥሩ ነው።
በከሚሴና በአካባቢው የተፈጠረውን ችግር ለማረጋጋት ኮሚቴ ተሰይሞ መላኩንም ጠቁመዋል። ዛሬ ግጭት ተፈጥሮባቸዋል በሚባሉት አካባቢዎች አልፎ አልፎ ከሚሰማው የጥይት ድምጽ በቀር አንጻራዊ ሰላም መስፈኑን ከኦሮሞ ብሔረሰብ አስተዳደር ዞንና ከሰሜን ሸዋ ዞን የደረሰን መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የማክሰኞ ምሽት መሰናዶ ነው እያደመጣችሁ ያላችሁት። ወደ ተከታዩ ዘገባ እንለፍ። ስደተኞች በሜክሲኮ እንዲቆዩ የሚያስገድደው የቀድሞ የዩናይትድ ስቴትስ ፕሬዝዳንት የስደተኞች ጥበቃ መርሃ ግብር ከተሰረዘ በኋላ ጉዳያቸውን ለማሰማት በሺዎች የሚቆጠሩ ስደተኞች ወደ አሜሪካ ገብተዋል። ተጨማሪ ሌሎች በሺዎች የሚቆጠሩ ደግሞ ወደ ዩናይትድ ስቴትስ ለመግባት እንደሚፈቀድላቸው ተስፋ በማድረግ ወደ ሀገሪቱ ድንበር ተጠግተዋል። የሲሊያ ሚንዶዛን ዘገባ ሀብታሙ ስዩም ያሰማናል።
በስዊዳድ ሁዋሬዝ የስደተኞች መቆያ የሚኖረው ሆዜ ራውል ስትራዳ ዛባላ ወደ አሜሪካ ለመግባት ተራውን እየጠበቀ ነው።
ጉዳይን በተመለከተ ጥበቃ ላይ ነበርኩ። እግዜር ያለው ይሆናል። በህገ ወጥ መንገድ በፍጹም ድንበር ለማቋረጥ ካልሞከሩት መካከል ነኝ። የዚህ ምክንያቱ ደግሞ ወደ ዩናይትድ ስቴትስ ገብቼ የሥራ ፈቃድ ማግኘት ስለምፈልግ ነው።
የፕሬዚደንት ባይደን አስተዳደር ሜክሲኮ ውስጥ ቆዩ በሚል የሚጠራውን መርሃ ግብር ከሰረዘ በኋላ የእሱና የሌሎች በመቶዎች የሚቆጠሩ ሰዎች ጉዳይ በተለየ ሁኔታ ተይዟል። ኤምሊ ማንድሬላ የአሜሪካ የውጭ ጉዳይ መስሪያ ቤት የምዕራብ ንፍቀ ክበብ ወይም ዌስተርን ሄምስፌር ቢሮ ባልደረባ ናቸው።
በዩናይትድ ስቴትስ ደቡባዊ ድንበራችን ለተከሰቱት ተግዳሮቶች እልባት ለማግኘት ዘለግ ላለ ጊዜ የስደተኝነት ዋና ምክንያቶች ላይ ማተኮር አስፈላጊ መሆኑን የሚገነዘብ አቀራረብ ነው። የጥገኝነት ጥያቄዎችን በማስተናገድ ረገድ ለውጥ ያመጣ።
በዓለም አቀፉ የስደተኝነት ተቋም መረጃ መሰረት ከአውሮፓውያኑ የካቲት ወር ወዲህ በተሰረዘው መርሃ ግብር ምክንያት ታግደው የነበሩ ከ2000 በላይ ሰዎች ወደ ዩናይትድ ስቴትስ መግባት ችለዋል። ይህ በእንዲህ እንዳለ በህገ ወጥ መንገድ የደቡባዊውን ድንበር የሚያቋርጡ ሰዎች ቁጥርም እየጨመረ ነው። በየካቲት ወር ላይ የአሜሪካ የደህንነት መስሪያ ቤትና የአሜሪካ ድንበር ጥበቃ መስሪያ ቤት ይፋ እንዳደረጉት 100,000 ሰዎች ድንበር ሲያቋርጡ ተይዘዋል። በርከት ያሉት ጠባቂ የሌላቸው ህጻናት ናቸው። ሄንሪ ኩላር የዲሞክራት ፓርቲው እንደራሴ ናቸው።
ይህ ቁጥር በ2019 ካየነው ከፍ ያለ ነው። በየትኛውም ጊዜ ካየነውም ከፍ ያለ ነው። ቁጥሩ አሳስቦኛል። በተለይ ኮቪድ-19 ባለበት የአሁኑ ሁኔታ ውጥንቅጥ ውስጥ እንደምንገባ እንዳምን አድርጎኛል።
እስካሁን ድረስ ታይትል 42 ተብሎ የሚጠራው በኮቪድ-19 ምክንያት ወደ አሜሪካ መግባት የሚከለክለውን የአስቸኳይ ጊዜ ደንብ የፕሬዚደንት ባይደን አስተዳደር እየተገበረው ይገኛል። ህጉ ከአንድ ዓመት በፊት የወጣ ነው። የዲሞክራት ፓርቲው እንደራሴ ሄንሪ ማንኪውለር በሚወክሉት ላሬዶ ቴክሳስ ግን ነዋሪዎች እየጨመረ በመጣው የስደተኞች መጠን ተጨንቀዋል።
በእኛ አካባቢ በሰባት ቀናት ውስጥ 10,000 ሰዎች ተይዘዋል። 2,500 የተያዙት በሁለት ቀናት ውስጥ ብቻ ነው። ቁጥሩ እየጨመረ ነው። ነዋሪዎችን ያሳሰበው ነገር የድንበር ጥበቃ ባልደረቦች የኮቪድ-19 ያለባቸውን ሰዎች መመርመራቸው ነው።
የዋይት ሀውስ ባለስልጣናት ሕይወታቸውን አደጋ ላይ ጥለው ወደ አደገኛ የሕይወት ጉዞ የሚሰማሩ ስደተኞችን በተለይ ሕፃናትን ቁጥር ለመቀነስ ድንበሩ መዘጋት እንዳለበት ይወተውታሉ። የባይደን አስተዳደር በቀድሞው ፕሬዚደንት ዶናልድ ትራምፕ ተቋርጦ የነበረውን ሕፃናትን ከቤተሰብ አባላቶቻቸው ጋር የማገናኘት መርሃ ግብር እንዲቀጥል አድርጓል። ማርታ ዩዝ ከአሜሪካ የውጭ ጉዳይ መስሪያ ቤት የህዝብ ስደተኞችና ጥገኝነት ጠያቂዎች ክፍል
Now allow those people to actually have a legal way to arrive in the United States.
አሁን ሰዎች በህጋዊ መንገድ በማዕከላዊ አሜሪካ ህፃናት መርሃ ግብር መሰረት ወደ አሜሪካ ለመግባት ይፈቀድላቸዋል። በመጀመሪያው ምዕራፍ የቀደሙትን ማመልከቻዎች ዳግም ከተመለከትን በኋላ አዳዲስ ማመልከቻዎችን የምናስተናግድበት ሌላ ምዕራፍ በጋው ወቅት ላይ እንከፍታለን። ሰዎች አስተዳደሩ ትኩረት ባደረገበት ሂደት ያልፋሉ። ሂደቱ ደህንነቱ የተጠበቀ ህጋዊ በተቀናጀና ሰዋዊ በሆነ መልኩ ወደ ዩናይትድ ስቴትስ መግቢያ መንገድ ነው።
እነዚህ ሁሉ እርምጃዎች ከቀደመው የፕሬዚደንት ትራምፕ የስደተኞች ፖሊሲ ሀገሪቱ የተለየ ፖሊሲ እየተገበረች እንደሆነ ማሳያዎች ናቸው።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voanews.com ላይ እንገኛለን። በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። ሃሽታግ ቪኦኤ አምሃሪክ ብላችሁ ደግሞ በትዊተር ገጻችን ላይ ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ታገኛላችሁ። ላስተያየቶቻችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። 2022513505 በሚለው ቁጥራችን ዋትስአፕ ብቻ ተጠቅማችሁ መልእክት አኑሩልን። የኢሜል አድራሻችን ደግሞ horn@voanews.com ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዕለቱ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ መሰናዶ እንለፍ። ንግድና ምጣኔ ሀብት። አራት ምዕራፎች የሚገነባው የወንጪ ደንዲ ሃይቆች የተቀናጀ የኢኮ ቱሪዝም ፕሮጀክት ባለፈው ቅዳሜ ተጀምሯል። ወንጪና ደንዲ በጋራ እንዲለሙ መደረጉ ያካባቢውን የመንገድ መሰረተ ልማት ችግር እንደሚያቃልልና የሥራ ዕድሎችን ይፈጥራል የሚል እምነት እንዳላቸው አንድ ያካባቢው ነዋሪ ተናግረዋል። ናኮር መልካ ዝርዝሩን ከአምቦ ያስደምጠናል።
ግንቦት 15/2012 ዓ.ም አንድ የበግ ነጋዴና አርሶ አደር የሆኑ የወንጪ ሐይቅ አካባቢ ነዋሪ በጎቻቸውን እየነዱ ወደ ገበያ ከመሄዱበት መንገድ ላይ አካባቢውን በመጎብኘት ላይ የነበሩ አንድ ጥቁር እንግዳ ያጋጥሟቸዋል። በግ ነጋዴው በድንገት ወደዚያ የመጡ እንግዳ ማንነትን ባወቁን ጊዜ ደንገጥ ቢሉም ጉዟቸውን ይቀጥላሉ። እንግዳው በበኩላቸው ከመኪናቸው ወርደው ሰላምታ ያቀርቡላቸዋል። አቶ አበበ አባተ በዳዳ ያስረዳሉ።
በወንጪ ጉብኝት ነው የመጡ። ሲመለሱበት አየው። እነሱ ሲመጡበት ጊዜ እኔ በጣም ደስታ ነው። በግ ሸጣለሁ ብዬ ወደ ገበያ ነው የሚሄደው። እነሱ መጡ። ሲመጡት ዶክተር አህመድ ያለፉት መንግስቶች ሀገራችን መጥተው አላየውም። እናንተ ከመጣችሁ ውስጥ በጣም ደስታ ነኝ።
ከሌሎች የመንግስት ስራ ኃላፊዎች ጋር በመሆን የወንጪ ሐይቅን ለመጎብኘትና ገበታ ለሀገር የልማት ፕሮጀክት ውስጥ ለማካተት የሚቻልበት ሁኔታ ላይ ለመወያየት ወደ ስፍራው ያቀኑት ሰው ጠቅላይ ሚኒስትር አብይ አህመድ ነበሩ። ጠቅላይ ሚኒስትሩን በአካል በማግኘታቸውና እንዲሁም በወንጪ ሐይቅ ላይ እንዲሰራ የታቀደው ግንባታ የፈጠረባቸው የደስታ ስሜት ወደር የሌለው መሆኑን የገለጹት አቶ አበበ አንድ ሀሳብ ብልጭ ይልባቸዋል። ውሳኔው ግን ከሚሄዱበት ገበያ ሊያስቀራቸው ይችላል። አላቅማሙም። ወሰኑ ለጠቅላይ ሚኒስትር አብይም ነገሯቸው። ጠቅላይ ሚኒስትሩ ግን በሀሳባቸው ቢግባቡም አንድ ቅድመ ሁኔታ አስቀመጡ። በዚህም ተግባቡ።
ለእናንተ በግ እሰጣለሁ ብዬ ያሳደጉት በግ እሰጣለሁ ብዬ መለሱ ሲል አይ አንተ አይደለ ይህ መንገድ ጨርሼ በጉን ትሰጠኛለህ አሉ። ፕሮጀክቱ ካለቀ በኋላ እነሱን ለማያት አልችልም፣ ፍቃደኛ አልሆንም። እኔም ወደ እነሱ መሄድ መከላከል ይቻላሉ ብዬ ዛሬ ነው የሚያገኘው እንጂ አልኩ። ጠቅላይ ሚኒስትሩ ይህም ጀኬት ሰድና ግባ አሉ። ጀኬት ያገኘበት ቀን ጀምረው ለብሼ ነው የሚወጣ የሚል ሀሳብ ውስጥ የለም። ያንን በግ አልሸጥም እንግዲህ ለነሱ ነው የሚቀመጥ እንጂ ለሌላ ቦታ ተቸግሬ አልሸጥም። ይህን በግ ብዬ አሳደግኩ። ይህ በግ ደግሞ መተኛቱን፣ መብላቱን፣ ሳሩን እየመዘጥኩለት እንደው ያሳደግኩት።
የተበረከተላቸውን የጠቅላይ ሚኒስትሩን ጃኬት ይዘው ገበያቸውን እምትተው ወደ ቤታቸው አቀኑ። በቀጠሯቸውን መሰረት መጋቢት 13 2013 ዓ.ም ባለፈው ሳምንት ቅዳሜ በወንጪ ደንዲ የኢኮቱሪዝም ልማት ፕሮጀክት ማስጀመሪያ መርሃ ግብር ላይ ዳግም ተገናኙ።
መጋቢት 11 2013 ዓ.ም ጠቅላይ ሚኒስትሩ የመጡት ከነሱ ጋር መጥተው ያንን በግ ያዘጋጀውለት ለነሱ በክብርና በምስጋና ለነሱ ሰጥቻለሁ። በጭብጨባና በእልልታ ተቀበሉት።
በልማት ስራው ማስጀመሪያ መርሃ ግብሩ ላይ ባስተላለፉት መልእክት አንድነትን ማጠናከርና የተፈጥሮ ሀብቶችን ወደ ምጣኔ ሀብት በመቀየር ለሕዝቡ ተጠቃሚነት መስራት ተገቢ ነው ሲሉ አስተያየታቸውን የገለጡት ጠቅላይ ሚኒስትር አብይ የቱሪዝም ልማቱን ከባለድርሻ አካላት ጋር ለመስራት መታቀዱንም አመልክተዋል።
ወንጪፍ ደንዲን ወጋቶ ወጋ ለመወዴ ለፈበሸነና ለፈቱሪስቲን ባየትዱ
ወንጪና ደንዲ ከአንድ ሁለት ዓመት በኋላ የመዝናኛ ቦታና ብዙ ጎብኚ የሚመጣበት ወጣቱ ስራ አግኝቶ ኑሮውን የሚለውጥበት አርሶ አደሩ ጠዋት በትራክተር አርሶ ከሰዓት ደግሞ የሚነግድበት እንዲሁም የቤተሰቡ ኑሮ የሚለውጥበት እንዲሆን በሁሉም ዘርፍ በግብርና በሆቴልና ሌሎችም በመጎብኘትና የተለያዩ መርሃ ግብሮች በመፍጠር ስለሆነ የኦሮሚያ መንግስት ይህንን ተግባር በትክክል እንዲተገብር እጠይቃለሁ ብለዋል። ጠቅላይ ሚኒስትሩ ለወጣቶችም ተከታዩን መልእክት አስተላልፈዋል።
ለሞተ ቤከመን ኬሳ አደቱሬ ከንቴ ሎሬት ጸጋዬ ገብረ መድን
ታዋቂ ከሆኑ ሰዎች መካከል ግንባር ቀደም የሆነው ሎሬት ጸጋዬ ገብረ መድን ከዚህ አካባቢ የተገኘ በመሆኑ አዲስ ፍልስፍና ማውጣት ለእኛ ባህል እንጂ ሌላ ነገር እንዳልሆነ ጸጋዬን በቅርበት የሚያውቁ ሁሉ ሊረዱ ይችላሉ ብዬ አስባለሁ። ስርዓትና መንግስትን በመገንባትና በማደራጀት ውስጥ ማሞ መዘምርና አለሙ ቂጤሳ ስማቸው ከፍ ብሎ ይታወሳል። እነሱም የዚያው አካባቢ ልጆች ናቸው። ከእነሱ ትምህርት በመውሰድ አሁንም ስርዓት በመገንባት ኦሮሞማን፣ ኢትዮጵያን፣ አፍሪካን በመገንባት ረገድ በተለይ ወጣቶች ታሪካችሁን በደንብ አውቃችሁ ብዙ ጀግኖችን የምታወጡ ብቻ ሳይሆን ብዙ ታሪክ የሚጽፍ ከኛ ውስጥ እንዲወጣ ታሪካችሁን ማወቅ ተገቢ እንደሆነ መልእክቴን አስተላልፋለሁ ብለዋል። የፕሮጀክቱ አስተባባሪና የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር አብርሃም በላይ በበኩላቸው ባሰሙት ንግግር የወንጪ ደንዲ የተቀናጀ ኢኮቱሪዝም ፕሮጀክት የዲዛይንና የግንባታ ቅድመ ዝግጅት ተጠናቆ በይፋ ወደ ስራ መግባቱን አስታውቋል። ፕሮጀክቱ በተለያዩ ምዕራፎች ተከፋፍሎ እንደሚካሄድም አብራርተዋል።
የመጀመሪያ ምዕራፍ ዛሬ ያስጀመርነው ወደ ወንጪ ሐይቅ የሚወርድ አስፋልት መንገድ፣ የወንጪ ዙሪያ ተራራውን የሚዞር አስፋልት መንገድ፣ ሁለቱንም ሐይቆች የሚያገናኝ የአስፋልት መንገድና የማራቶን መንገድ፣ የኤሌክትሪክ መሰረተ ልማት፣ የጤና ማዕከል፣ የትምህርት ቤቶች፣ የቴሌኮም ማሻሻያ ፕሮጀክት፣ በባለ ሀብቶች የሚገነቡ ደረጃቸውን የጠበቁ መዝናኛን ማዕከሎች የሚያካትት ሆኖ የመንገድ ስራው በመከላከያ ኮንስትራክሽን ድርጅትና የቻይናው ሲሲሲሲ ተቋራጭ የሚከናወን ይሆናል።
ለጠቅላይ ሚኒስትሩ በግ ያበረከቱትን አቶ አበበ አባትን ጨምሮ ሌሎችም የወንጪ ነዋሪዎች ከልማት ፕሮጀክቱ የሚጠብቁትን ይናገራሉ።
ስራ ከመጣ ይህ ወጣቶች ስራ ካላቸው ወደ ሌላ ቦታ ለመሄድ አይቻልም። ይህ ፕሮጀክት ከመጣ በጣም ደስ የሚል ሀሳባቸውም በጣም ደስ የሚል ነው። ስለዚህ ለወጣቶችም ወደ ስራ ነው የሚለው።
እኔ ቤታቸው ደመቀ እባላለሁ። በተሰራ ያለው ፕሮጀክት የወንጪና ደንዲ የፕሮጀክት በተያዘው እቅድ መሰረት ቢሰራና ቢፈጸም ማለት ነው ለዚህ ህብረተሰብ ብዙ ፋይዳ ይሰጣል ብዬ አምናለሁ። ምክንያቱም እኛ መሬት አቀማመጥ ገዛማ ነው፣ የተሰባበረ መሬት ነው፣ ለሌላ ልማት ሊውል አይችልም። በዋናነት የሚያገለግለው ለቱሪዝም መስህብነት ስለምጠቅም ቢሰራበት የበለጠ ጥቅም ሊሰጠን ይችላል። በሳት ወጣቶችም የስራ እድል ሊፈጥር ይችላል። በተረፋ ነው የምንጠባበቀው ማለት ነው። እንግዲህ አሁን በመንግስት ደረጃ ታችን ኮንትራክተሮች ነው ለምን የተለመደ በደምተኝነት እየታየ ነበር ከዚህም በፊት።
በማስጀመሪያ መርሃ ግብሩ ላይ የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፉንና የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳን ጨምሮ የፌዴራልና የኦሮሚያ ክልል ከፍተኛ የስራ ኃላፊዎች በስነ ስርዓቱ ላይ ታድመዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ።
ናኮርን እናመሰግናለን። ተከታዩ መሰናዶ ትምህርት ነው። መደበኛ ባልሆነ የትምህርት ስርዓት ያልተሳተፉ ነገር ግን ማንበብ መጻፍና ማስላት የሚችሉ ወጣቶችና የተለያዩ የማህበረሰብ ክፍሎችን ብቃት የሚመዝን አዲስ ፈተና ማዘጋጀቱን የትምህርት ሚኒስቴር አስታውቋል። በመዘኛውን ያለፉ ባላቸው ብቃት መሰረት ቀጣዩን መደበኛ ትምህርት ለመቀላቀል የሚችሉ ሲሆን ሀገሪቱ በመሰረታዊ ትምህርት ያላትን ዓለም አቀፍ ደረጃም ከፍ ያደርጋል ተብሏል። ስመኝሽ የቆየ በዚህ ምዘና ማለፍ የሚፈልጉ ወጣቶችና ትምህርት ሚኒስቴርን አነጋግሯል። አግራ ተከታዩን አሰናድታለች።
ሃና ማስሬ የ24 ዓመት ወጣት ናት። ወሎስ ተወልዳ ባደገችበት ከተማ በቅርብ ያለ ትምህርት ቤት ባለመኖሩ በልጅነት እድሜዋ ትምህርት ቤት መግባት አልቻለችም። ከፍ ካለችም በኋላ ከወላጆቿ በመለየቷ ትምህርት ቤት የመግባት እድል ሳታገኝ የወጣትነት እድሜዋ ደረሰ። ሃና ግን ባገኘችው አጋጣሚ ቤት ውስጥ ለማንበብም ለመጻፍም እሞክራለሁ ትላለች።
አንዳንዴ ያው እጽፋለሁ አንዳንዴ ማለት በደንብ አይደለም ግን ዝም ብዬ ብጥርቅርቅ አደርጋለሁ እንጂ አልጽፍም። አንዳንድ ደግሞ አነባለሁ ትንሽ ትንሽ የተወሰኑትን አሁን እሞክራለሁ። ማለት ያው መጽሐፍ ተገዝቶልኛል እና አንዳንዴ አነባለሁ ስራ ስፈታ።
ሀና በግሏ ማንበብና መጻፍን ትለማመድ እንጂ በድጋሚ ትምህርት ቤት ገብቼ ለመማር እችላለሁ ብላ አስባ አታውቅም። የትምህርት ሚኒስቴር አዲስ ያወጣው የማንበብ የመጻፍና የማስላት ብቃትን የሚመዝን ስርዓት ግን ለሀና አዲስ ተስፋ የሚጭር ነው። የትምህርት ብርሃን ይሰኛል አዲሱ አገር አቀፍ የምዘና ስርዓት። በመደበኛው የትምህርት ስርዓት ያላለፉ ነገር ግን መሰረታዊ የማንበብና መጻፍ ክህሎት ያላቸውን መደበኛ ትምህርት መከታተል እንዲችሉ የሚያደርግ ሲሆን በዚህ ወር አዲስ አበባ ሊጀመር ዝግጅቱ መጠናቀቁን በአዲስ አበባ ከተማ አስተዳደር የትምህርት ቢሮ ኃላፊ የሆኑት አቶ ዘላለም ሙላት ነግረውናል።
የምዘና ስርዓቱ እንግዲህ በተለያየ አጋጣሚ መደበኛ ትምህርት ውስጥ ሳይገቡ መንበብ፣ መጻፍ፣ ማስላትና ሌላ ክህሎቶችን ያካተተ መልኩ በተለያየ መልኩ ይህንን እውቀትና ክህሎት የያዙ ጎልማሶች፣ ወጣቶች፣ ሌሎችም አካላቶች ይሆናሉ። እነዚህም አካላቶች በመፈተን ወደ ቀጣይ ትምህርት እርከን ደረጃ ላይ መሄድ የሚያስችል መርሃ ግብር ነው። በመርሃ ግብሩ እንግዲህ በሁሉም እድሜ ደረጃ ላይ የሚገኙ እውቀቱም ክህሎቱም ያላቸው የማስላት ልምድ ያላቸው እነሱን በመፈተን ወደ ከሶስተኛ ክፍል የሚደርስ ነው። ወደ አራተኛ ክፍል እንዲዛወሩ ነው የሚያደርገው።
ይህ አዲስ የትምህርት ምዘና በሀገር አቀፍ ደረጃ የሚሰጥ ቢሆንም በአዲስ አበባ ግን ዝግጅቱ ተጠናቆ በዚህ ወር አጋማሽ ላይ ፈተናው በተለያዩ ትምህርት ቤቶች እንደሚሰጥ አቶ ዘላለም ጨምረው ያስረዳሉ።
ምናልባት ከሌሎች ክልሎች ቀደም ብለን እኛ የንቅናቄ ስራ የመለየት የመመዝገብና እነዚህን የማዘጋጀት በሁሉም ክፍለ ከተሞች በሁሉም ወረዳዎች በተለያየ አግባብ ቅድም ለመግለጽ እንደሞከርኩት እውቀቱና ክህሎቱ ያላቸውን እየለየን ያለ ነው። እንደ ሀገር አቀፍ ደረጃ መጋቢት 22 ላውንቺንግ ፕሮግራም አለ። በዚህ መጥተን በኋላ ሁሉም ክልል ይህን ማለ ያው በተለይ ከገጠር ከተለያዩ ሀገሪቷ ክፍሎች ወደ አዲስ አበባ ይመጣሉ። በተለያየ ስራ ተጠምደው ነው የሚቆዩት። ነገር ግን ወደ መደበኛ ትምህርት ስርዓት ውስጥ መግባትና መማር ስለማይችሉ የትምህርት ብርሃን በሚለው መርሃ ግብር ሁሉም ትምህርት ቤቶቻችን ላይ ይህን ፕሮግራም እናካሄዳለን ማለት ነው። መልካም አጋጣሚ ነው እንግዲህ ለማህበረሰቡ።
ይህ ለሀና ትልቅ ዜና ነው። ምናልባትም ከልጅነቷ ጀምሮ የነበራትን የሕክምና ባለሙያ የመሆን ህልም ለማሳካት እድል አገኝ ይሆናልም ብላ ታስባለች።
ህልምማ ነበረኝ እኮ ያው እኔ ማለት ልጅ እያለሁ የማስበው ዝም ብዬ እመኝ የነበረው ዶክተር መሆን ነበረ። ቤት ውስጥ አጥንቼና ተምሬ ማለት ተፈትኜ ብማር ደስ ይለኛል። ቢያንስ ጭንቅላቴ ጥሩ ነገር ማወቅ ትምህርትን መያዝ እፈልጋለሁ።
ኢትዮጵያ ያላት መሰረታዊ የማንበብና መጻፍ ደረጃ ከሌሎች ሀገራት ጋር ሲነጻጸር እጅግ በጣም ዝቅተኛ የሚባል ነው። እንደ አውሮፓውያን አቆጣጠር በ2017 የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ወይም ዩኔስኮ ባወጣው መረጃ መሰረት በኢትዮጵያ መሰረታዊ ትምህርት ያላቸው ጎልማሶች ቁጥር 51.7% ሲሆን ከዚህ ውስጥ ወደ 60% የሚሆኑት ወንዶች ናቸው። አቶ ዘላለም አዲሱ ምዘና ይህን ቁጥር የመቀየርና ኢትዮጵያ ያላትን ዓለም አቀፍ ደረጃ ከፍ የማድረግ ዓላማ አለው ይላሉ።
ያልተማረ ሰው ኃይል ያላት ተመታምንትን ዜጎቿን እንኳን ማብቃት አልቻለችም ተብሎ በዓለም አቀፍ እንትን ላይ የሚኖረው እንድምታ በጣም ከፍተኛ ነው። እንግዲህ እነዚህ ግለሰቦች ማንበብ መጻፍ ይችላሉ። ነገር ግን ከመሀይምነት ነጻ ባይባሉ መሀይም ተብሎ ይቆይ ሪሰርች አካውንታችንን ከፍ ሊያደርግ የሚችል ፕሮጀክት ነው። ሁለተኛ ግለሰቦችን እንደ ግለሰብ ለቀጣይ ትምህርት እርከናቸው ከአራተኛ ክፍል በኋላ መማር በመደበኛውም በጎልማሶችን መማር እንደሚችሉ ማሳየት የሚያስችልበት ትልቅ እንድምታ አለው እና እንግዲህ ያልተማረውን የሰው ኃይላችንን ወደ ትምህርት ቤት እየመለስን የሊትሬሲ አካውንታችንን ደግሞ ከፍ የምናደርግበት በዓለም አቀፍ ደረጃ አትሊስት በዚህ ክራይቴሪያ መሰረት የኢትዮጵያ ወደ ታች የምትወርድበትን ነገር መቀነስ ይችላል ማለት ነው።
ሀና አዲሱ የምዘና ስርዓት በተለይ ለእሷና ሌሎች እንደሷ በእድሜያቸው ትምህርት ቤት መግባት ላልቻሉ ወጣቶች ይዞ የመጣውን እድል ለመጠቀምና የሚሰጠውን ፈተና ወስዳ በመደበኛ የትምህርት ስርዓት ውስጥ ለመቀላቀል በቤቷ ውስጥ ማንበብና መጻፍ መለማመድ ቀጥላለች። ፈተናውን ካለፈች ቢያንስ ያልተማረች ከሚለው ምድብ ራሷን ታወጣለች። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ስመኝሽ የቆየን እናመሰግናለን። ዝግጅታችንን አጠናቀን ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የጆ ባይደን አስተዳደር የሰብአዊ መብት መጠበቅ አለበት፣ የሰብአዊ መብት ተሟጋቾች መወደስ ይገባቸዋል፣ ሰብአዊ መብትን የሚረግጡት ሁሉ ተጠያቂ መሆን አለባቸው ብሎ እንደሚያምን የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በተባበሩት መንግስታት የሰብአዊ መብት ካውንስል ፊት ቀርበው ተናግረዋል ሲል የዕለቱ ርዕሰ አንቀጽ ሀተታውን ጀምሯል። ሁሉን አቀፍ በሆኑት የሰብአዊ መብት ህጎች መሰረት ሁሉም መብቶች ሁለንተናዊ፣ የማይነጣጠሉ፣ የተሳሰሩና የተያያዙ ናቸው ይላሉ ብሊንከን።
The United States is placing democracy and human rights at the center of our foreign policy because they're essential for peace.
United States የዲሞክራሲንና ሰብአዊ መብትን የውጭ ፖሊሲያችን ምሰሶ አድርጋ ታስቀምጣለች። ምክንያቱም ለሰላምና መረጋጋት ወሳኝ ናቸውና። ባለን ተሞክሮ መሰረት ዲሞክራሲ ጉድለቶች ቢኖሩበትም ምን ጊዜም ቢሆን አካታች፣ አክባሪና ነጻ ሀገር እንዲኖር ለማድረግ የሚጥር በመሆኑ ጽኑ መሰረት አለው።
ዩናይትድ ስቴትስ እንደ አውሮፓ አቆጣጠር ከ2022 እስከ 2024 ዓመተ ምህረት በሚኖረው ጊዜ ውስጥ በተባበሩት መንግስታት ድርጅት የሰብአዊ መብት ካውንስል መቀመጫ ለማግኘት ለምርጫ ለመወዳደር ካቀደችባቸው ዋና ምክንያቶች አንዱ ይህ ነው ብለዋል የውጭ ጉዳይ ሚኒስትሩ።
We will focus on ensuring that the council membership reflects high standards for upholding
የሰብአዊ መብት ካውንስል በአባልነት በሰብአዊ መብት አከባበር ላይ የከፍተኛ ደረጃ መለኪያ የሚያንጸባርቅ መሆኑን በማረጋገጥ ላይ እናተኩራለን። መጥፎ የሰብአዊ መብት አያያዝ ያላቸው አገሮች የሰብአዊ መብት ካውንስል አባላት መሆን የለባቸውም። ካውንስሉ በአለም ዙሪያ የሰዎች መብቶች እንዲከበሩ በበለጠ ለመስራት እንዲችል የካውንስሉን አባልነትና ስራ ለማሻሻል ተባብረን መስራት ይኖርብናል።
ብዙ የካውንስሉ አባል አገሮች የተባበሩት መንግስታት ድርጅት የተመሰረተበትን እሴት ለማሰናከል የሚሰሩት ሳይቀሩ የሰብአዊ መብት መከበርን ያሞግሳሉ። ማንኛችንም እንደ ግለሰቦች ሰብአዊ መብታችን የመከበር መብት አለን። መንግስታትም እነዚህን መሰረታዊ ሰብአዊ መብቶችን የማክበር ግዴታ አለባቸው ሲሉ የውጭ ጉዳይ ሚኒስትር ብሊንከን አስገንዝበዋል።
Those who hide under the mantle of promoting economic development while seeking to undermine human rights will be held to account.
የኢኮኖሚ ልማትን በማራመድ ሰበብ ሰብአዊ መብትን የማያከብሩት ተጠያቂ መሆን አለባቸው። ቬኔዙዌላን፣ ኒካራጓን፣ ኩባን እና ኢራንን በመሳሰሉ አገሮች የሚፈጸሙትን በደሎች ማንሳታችንን እንቀጥላለን። የሩሲያ መንግስት አሌክሲ ኒቫልቪን ካለምንም ቅድመ ግዴታ አሁኑኑ ከእስር እንዲፈታ የምናደርገውን ጥሪ እንደግማለን። መብታቸውን በመተግበራቸው ምክንያት የታሰሩ በመቶዎች የሚቆጠሩ ሌሎች ሩሲያውያንም እንዲፈቱ መጠየቃችን ይቀጥላል። ሺንጂያንግ ቻይና ውስጥ የጭካኔ ተግባሮች ሲፈጸሙ ወይም ደግሞ ሆንግ ኮንግ ላይ መሰረታዊ ነጻነቶች ሲረገጡ ሁሉን አቀፍ መብቶች እንዲከበሩ መናገራችን አይቀርም።
ዩናይትድ ስቴትስ ሰብአዊ መብቶች እንዲከበሩና እንዲዳብሩ ለመስራት ሙሉ በሙሉ ቁርጠኛ ናት ብለዋል የውጭ ጉዳይ ሚኒስትር ብሊንከን። አያይዘውም የውጭ ጉዳይ ሚኒስትሩ የሰብአዊ መብት ካውንስል በተሰጠው ውክልና መሰረት እንዲሰራና በዓለም ዙሪያ ሰብአዊ መብቶች እንዲከበሩ የሚጠበቅበትን አስተዋጽኦ ማድረጉን ለማረጋገጥ በዚህ አካል ካሉት ወዳጆችና አጋሮች ጋር ተባብረን ለመስራት በጉጉት እንጠብቃለን ማለታቸውን ጠቅሶ የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች ለምሽቱ ያስተናግዳናችሁ ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መልካም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።